የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ህዳር 13 2014 ዓ.ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ የራዲዮ አድማጮቻችን፣ እንዲሁም በራዲዮ በቴሌቪዥን ተመልካቾቻችን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በሰሜንና በደቡብ ወሎ ሰው በመድኃኒትና በምግብ እጥረት ምክንያት እየሞተ ነው ሲሉ ተፈናቅለው ባህር ዳር የገቡ ሰዎች ለአሜሪካ ድምፅ ተናግረዋል።
አብዛኛው ሰው ተሰዶ ወደዚህ ሲመጣ ለቤተሰቦቹ በተለይ ተከታታይ መድኃኒት ለመውሰድ ነው የመጣ እና ከፍተኛ ችግር ነው ያለው።
በርካታ ሰዎች ሞተዋል። እኔ የማውቃቸው በራሱ ከአስር በላይ ሞተዋል። በመድኃኒት እጥረት ምክንያት ይሞተዋል። አሁንም ግን አሉ ሌሎች። ይሄ ምናልባትም እኔ ባይን ያየኋቸው ሀዘንተኛ ሰዎችን በጠየቅኩት መንገድ ነው።
ተፈናቃዮቹ ከሰጡት ቃል የተቀነጫጨበ ነው የሰማችሁት። በምሽቱ አብይ ርዕስ ዝርዝር ያለ ዘገባ ይዘናል። የትውልደ ኢትዮጵያና የትውልደ ኤርትራ ሰልፈኞች በ27 የዓለም ከተሞች፣ በሱዳን የሲቪል መራሄ መንግሥት መመለስ፣ መፈናቀልና የጤና ቀውስ የአእምሮ ጤና ቀውስ እንዲሁም የስፖርት ዘገባዎችን በዚህ ምሽት ይዘናል። አብራችሁን ቆዩ። ስርጭቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ በቀጥታ መከታተል ትችላላችሁ። ፕሮዲውሰሯ ብርሃን ኃይሉ ነች። የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ አብሮን ያመሻሉ። አብራችሁን ቆዩ። አሁን የሰዓቱን የዓለም ዜና እንስማ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ውስጥ ባለው ጦርነት ዩናይትድ ስቴትስ ያለ አግባብ ጣልቃ ገብታለች፣ ወገናዊ አቋም ይዛለች በሚል ውግዘት ያሰሙና ዓለም አቀፍ መገናኛ ብዙሃን በኢትዮጵያ ጉዳይ የሐሰት ያሉትን ዜና ከማሰራጨት እንዲቆጠቡ የጠየቁ ትውልደ ኢትዮጵያና ትውልደ ኤርትራ ሰልፈኞች በ27 የዓለም ከተሞች ውስጥ ትናንት አደባባይ ውለዋል። ቅሬታዎቹንና ክሶቹን የዩናይትድ ስቴትስ ባለስልጣናት ቀደም ሲል በተለያዩ አጋጣሚዎች አስተባብለዋል። ሱዳን የተካሄደው የመንግስት ግልበጣ የቀሰቀሰውን ለሳምንታት የዘለቀ አለመረጋጋት ተከትሎ ጠቅላይ ሚኒስትር አብደላ ሐምዶክ ከጦር ሰራዊቱ ጋር ባደረጉት ድርድር ወደ ኃላፊነት መንበራቸው ተመልሰዋል። የመንግስት ግልበጣውን ያካሄደው የወታደሩ ክፍል ምንም እንኳን ሁሉንም የፖለቲካ እስረኞች ለመፍታት ቃል የገባ ቢሆንም በዚያች ሀገር ዲሞክራሲ እንዲሰፍን እናደርጋለን ያሉ ተቃዋሚዎች በበኩላቸው በተቃውሞ ሰልፎቻቸው ለመቀጠል ዝተዋል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርበዋል።
ጠቅላይ ሚኒስትር አብደላ ሐምዶክ በአገሪቱ የተጀመረውን የፖለቲካ ሽግግር ለመቀጠል ወደ ስልጣን ተመልሰዋል። ጦር ሰራዊቱ መንግስታቸውን ገልብጦ አንዳንድ የፖለቲካ መሪዎችን እስር ላይ ከዋለበት ካለፈው ጥቅምት 15 2014 ዓ.ም አንስቶ በቁም እስር ላይ ነበሩ። ሱላይማ አልካሊፋ በሱዳን የሰብአዊ መብቶች ተሟጋች ናቸው። አሁን የተደረሰው ስምምነት ባለው ሁኔታ ላይ በተጨባጭ ያመጣው ለውጥ የለም ባይ ናቸው። ያልጠበቅነው ነገር ነው። አስገራሚና አስደንጋጭም ነበር። ከፍተኛ ጫና ሳይኖር አይቀርም ብለን እንሰጋለን። ሐምዶክ ብርቱ ጫና ውስጥ እንዳሉ ነው የሚሰማን። ምክንያቱም የተከሰቱትን ተደራራቢ ሁነቶች ላየ ጨርሶ ስሜት የማይሰጥ ነገር ነው። በህዝቡ ላይ የሚፈጸመው የመብት ረገጣ አሁንም እንደቀጠለ ነው። ከጥቅምት 15 አንስቶም መንግስት የለንም ነበር ያሉት። አፍቃሪ ዲሞክራሲ የሱዳን ሐኪሞች ቡድን እንዳስታወቀው ትላንት እሁድ በኦምዱርማን ከተማ አንድ ታዳጊ በጥይት ተመትቶ ተገድሏል። የሱዳን ዶክተሮች ማዕከላዊ ኮሚቴ በበኩሉ እንዳመለከተው ደግሞ በፈንቅለ መንግስቱ ከተደረገበት ያለፈው ወር አንስቶ እስካሁን የተገደሉት ሰዎች ቁጥር 41 ደርሷል። ጆናስ ሆነር በዓለም አቀፉ የቀውሶች ተከታታይ ድርጅት የሱዳን ጉዳዮች ከፍተኛ ተንታኝ ናቸው። ትላንት ካርቱም ላይ የተደረሰውን የፖለቲካ ስምምነት ተከትሎ ጠቅላይ ሚኒስትሩ ከዚህ ቀደም ከነበራቸው ያነሰ ስልጣን ነው የሚኖራቸው ይላሉ።
Hamdok appears to have been returned to power under
Hamdok በአንዳች አስገዳጅ ጫና ስር ሆነው ወደ ስልጣናቸው የተመለሱ ይመስላል። አሁን በጥቅምት 15ቱ የመፈንቅለ መንግስት ፈጻሚዎች በጦር ሰራዊቱ አባላት ጠንካራ ቁጥጥር ስር የዋለ ከሚመስለው ሂደት ውጪ ከመሆን በሂደቱ ውስጥ መሆኑን አሰላስለው መግባቱን መርጠዋል። ወታደሮቹ ሀምዶክን ወደ ስልጣን መመለስ ተስፋ የጣሉበት ዋናው ስትራቴጂካዊ አካሄዳቸው ነበር። የሀምዶክ ወደ ስልጣን መመለስ ለወታደራዊ መንግስትን አመኔታ ወደሚያስገኝ ደረጃ ያመጣዋልና።
እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2018 ዓመተ ምህረት ሱዳናውያን መልካም አስተዳደርና የህግ የበላይነት እንዲከበር የጠየቁበትን የጎዳና ላይ ተቃውሞ ተከትሎ ያቺን ሀገር ከ30 ዓመታት በላይ የመሩት የቀድሞ ፕሬዝዳንት ኦማር አልበሽር ከስልጣን መወገዳቸው ይታወሳል።
ቻይና 5 ዜጎቿ በዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ባለ አንድ የማዕድን ማውጫ ጣቢያ እንደተጠለፉባት ገለጸች። ኪንሻሳ የሚገኘው የቻይና ኤምባሲ ባወጣው መግለጫ ትናንት እሁድ ሌሊት 5 ሰራተኞች የተጠለፉት ከሩዋንዳ፣ ከቡሩንዲና ከታንዛኒያ ጋር በሚዋሰነው የደቡብ ኪቡ ክፍለ ግዛት በሚገኝ የማዕድን ማውጫ መሆኑን ነው የገለጹት። ኤምባሲው የጸጥታ ሁኔታው በጣም ውስብስብና የማያስተማመን በመሆኑ ቻይናውያን በሙሉ ከሰሜንና ደቡብ ኪቡ እንዲወጡ አሳስቧል። ጥቃት ወይም ጠለፋ ቢፈጸም እርዳታ ለማድረግ ልንደርስላችሁ እጅግ አደጋች ይሆናል ነው ያለው። በኮንጎና በሌሎችም የጸጥታ ችግር ባለባቸው አፍሪካ ሀገሮች ለደህንነት አደጋ ቢኖርም የቻይና ኩባንያዎች ማዕድንና ሌላም የተፈጥሮ ሀብት ፍለጋ ከመግባት ወደኋላ አላሉም። ቅዳሜ ዕለት ሰሜን ኪቭ ውስጥ M23 የሚባለው አማጺ ቡድን የቀድሞ አባላት ናቸው ተብለው የተጠረጠሩ 100 ታጣቂዎች ባደረሱት ጥቃት አንድ የደን ጥበቃ ሰራተኛ ተገድሏል። የሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች የማይ ማይ ንቅናቄና M23ን ጨምሮ በርካታ ታጣቂ ቡድኖች የምስራቅ ኮንጎን የተፈጥሮ ሀብቶች ለመቆጣጠር ሲፎካከሩ ቆይተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ዊስካንሰን ክፍለ ግዛት ወኪሻ የምትባል ከተማ ውስጥ ትናንት እሁድ ከሰዓት በኋላ በፈረንጆች ገና ክሪስማስ ሰሞን መቀበያ የበዓል ሰልፍ ላይ ነዋሪዎች በተሰበሰቡበት እየበረረ የገባው መኪና 5 ሰዎች ገድሏል። የዳንስ ትርኢት በማሳየት ላይ የነበሩ ወጣቶችን ጨምሮ ሌሎች ከ40 የሚበልጡ ሰዎች ቆስለዋል። ከአድራጎቱ ጋር በተያያዘ 1 ሰው መያዙን ነው ፖሊስ የገለጸው። ሌላ ቀጣይ ጥቃት ይኖራል የሚል ስጋት እንደሌለም አስታውቋል። ከሚልዋኪ ከተማ 32 ኪሎ ሜትር ርቀት ላይ በመትገኘው ወኬሻ ፖሊስ አዛዡ ዳን ቶምሰን 1 ተጠርጣሪ መያዙንና መኪናውን በቁጥጥር ስር መዋሉን አስታውቀዋል። ድንገቱ ከሽብርተኝነት ጋር ግንኙነት ይኑረው አይኑረው ለጊዜው የታወቀ ነገር የለም። ትናንት ካደጋው በኋላ ሰዎች ካሉበት እንዳይንቀሳቀሱ ፖሊስ ሰጥቶ የነበረው ትዕዛዝም ተነስቷል። በማህበራዊ መገናኛ ላይ የወጣ የቪዲዮ ምስል አንድ ቀይ ትልቅ መኪና SUV እየበረረ ሰልፈኞቹ መሃል ገብቶ ብዛት ያላቸውን ሰዎች ሲገጭና ሌሎች ሰዎች ሲሸሹ ይታያል። አደጋውን ያደረሰው የመኪናው አሽከርካሪ ከአንድ በስለት የወንጀል አድራጎት የተፈጸመበት ስፍራ በመሸሽ ላይ የነበረ ሊሆን ይችላል በሚል ጥርጣሬ እየተመረመረ መሆኑን ፖሊስ አስታውቋል። የቱኒዚያ ባለስልጣናት በሜዲትራኒያን ባህር በኩል ወደ ጣሊያን ጠረፍ ለማቋረጥ የሞከሩ ከ200 በላይ ፍልሰተኞችን ማስቆማቸውን አስታወቁ። መደበኛ ባልሆነ መንገድ የሚደረጉ ፍልሰቶችን ለማስቆም በምናደርገው ትግል ከቅዳሜ ሌሊት ጀምሮ እስከ እሁድ ባህሩን ለማቋረጥ የተደረጉ 9 ሙከራዎችን ልናስቆም ችለናል ብለዋል የቱኒዚያ የጠረፍ ጥበቃ ቃል አቀባይ። ፍልሰተኞቹ የተለያዩ የአፍሪካ ሀገሮች ዜጎች ሲሆኑ 111 ቱኒዚያውያንም እንዳሉባቸው ነው ባለስልጣኑ የገለጹት። አፍጋኒስታን የቴሌቪዥን ጣቢያዎች ሴት ተዋናዮች የሚሳተፉባቸውን ዕለታዊ ድራማዎች እንዳያስተላልፉ ታሊባን አዘዘ። ሴት ጋዜጠኞች ሂጃብ እንዲከናነቡም ትዕዛዝ ሰጥቷል። የታሊባኑ የስነ ስርዓት አስከባሪ የተባለው ሚኒስቴር ባለ 8 ነጥብ አዲስ መመሪያ አውጥቷል። እርምጃው አክራሪው ቡድን የሴቶችን መብቶች ለመገደብ ይበልጡን እየተንቀሳቀሰ መሆኑን የሚያመለክት ነው ተብሏል። የመመሪያው ዓላማ ግብረገብነት የጎደለው ባህሪ እንዳይዛመት ለመከላከልና ከሸሪያ ሕግ እና ከአፍጋን ባህል ውጭ የሆኑ ቪዲዮዎች እንዳይሰራጩ ለማገድ ነው ይላል ታሊባን። ታሊባን ስልጣን ከያዘ ወዲህ የሴቶች መብቶችን በእስልምና ሕግ መሰረት እናከብራለን በማለት በተደጋጋሚ ቃል ገብቶ ነበር። ሆኖም አሁንም በአብዛኞቹ ክፍላተ ሀገር ሴት የሁለተኛ ደረጃ ተማሪዎች ትምህርታቸውን እንዲቀጥሉ አልተፈቀደም። በመጨረሻም የኮቪድ-19 ዜና። በዩናይትድ ስቴትስ የኮቪድ-19 ክትባታቸውን ወስደው ያጠናቀቁት ብዙ ሚሊዮን አሜሪካውያን ቫይረሱን ይበልጡን ለመከላከል ይችሉ ዘንድ ማጠናከሪያውን ክትባት እንዲወስዱ ከፍተኛው የተላላፊ በሽታዎች አዋቂው ዶክተር አንቶኒ ፋውቺ አሳሰቡ። እስካሁን በሀገሪቱ የመጀመሪያ ክትባታቸውን ካጠናቀቁ 196 ሚሊዮን ሰዎች መካከል 34.5 ሚሊዮኑ ማጠናከሪያውን ክትባት መከተባቸውን የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ አስታውቋል። አሁንም ያልተከተቡ 60 ሚሊዮን ሰዎች እንዳሉም ነው ጨምሮ ያመለከተው። ማጠናከሪያው ክትባት 18 ዓመትና ከዚያ በላይ ለሆኑ ሰዎች በሙሉ እንዲሰጥ ሲዲሲ ባለፈው አርብ ፈቅዷል። ዩናይትድ ስቴትስ ውስጥ በቫይረሱ የሚያዙ ሰዎች ቁጥር እንደገና ከፍ እያለ ሲሆን ሰሞኑን በየቀኑ 90 ሺህ ሰዎች በምርመራ እየተገኙ መሆናቸው ተነግሯል። ዶክተር ፋውቺ የቅዝቃዜው ወቅት እየገባ በመሆኑ ሰው ከውጭ ይልቅ ቤት ውስጥ ስለሚሆን የቁጥሩ መጨመር የሚጠበቅ ነው ብለዋል። በመጪው ሐሙስ በሚውለው የምስጋና ቀን ታንክስጊቪንግ ዴይ የሚሰባሰቡ ቤተሰቦች ሙሉ በሙሉ የተከተቡ እስከሆኑ ድረስ በጭንብል መሸፈን ሳያስፈልጋቸው በደስታ በዓሉን ለማክበር ይችላሉ ብለዋል ዶክተር ፋውቺ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። የአሜሪካ ድምፅን ስርጭት ነው በቀጥታ ከዋሽንግተን ዲሲ እየተከታተላችሁ ያላችሁት። የተከበራችሁ አድማጮች፣ በራዲዮ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርትዝ፣ እንዲሁም በ25 ሜትር ባንድ በ9485 ኪሎ ሄርትዝ በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ነው የምንገኘው። እንዲሁም በዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም ፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ልታገኙ ትችላላችሁ። በቀጥታ ልትከታተሉ ትችላላችሁ። በኢንስታግራም እና በዩቲዩብ ላይም አለን። የመፈናቀል ችግርና የአእምሮ ጤና
ሰታ ያለው አንድ ቤት ውስጥ የሰባ አምስት ዓመት ሰው ሚስቱ ሞታበት ለብቻው የሚኖር በክረምት ውስጥ በረዶ መንገዱ ተዘግቶ ምግቡን ለሁለት ሶስት ወር ሰርቶ ለብቻው ተነጥሎ ሰው ሳያይ ሁለት ሶስት ወር ይቆይና ከዛ ከባድ ድብርት በሽታ ይዟቸው ይመጣል። አሁን እንደዚህ አይነት ደግነቱ በእኛ ባህል ያህል ነገር የለም። በተለይ አዛውንቶችን የመጠየቅ መንከባከብ፣ አክበር፣ ያ ባህል የሰፖርት ሲስተሙ ይጠቅመናል በዚህ ጊዜ።
ፕሮፌሰር ዮናስ እንዳለገዳ ናቸው የሰማችኋቸው። በምሽቱ የጤና ፕሮግራም ይመለሳሉ። የአእምሮ ጤና ባለሙያና ተመራማሪ ናቸው ፕሮፌሰር ዮናስ። ቀጥሎ የሰዓቱ ዋና ዋና ዜናዎች የሚተነተኑበት የመጽሔቱ ክፍለ ጊዜ ይቀርባል። በቅድሚያ የዕለቱን አብይ ርዕስ እንስማ። የህወሓት ታጣቂዎች በተቆጣጠሯቸው የሰሜንና ደቡብ ወሎ አካባቢዎች ሰዎች በመድኃኒት እጦትና በበሽታ እየሞቱ መሆናቸውን ከዚያው ተፈናቅለን ሶስትና አራት ቀን በእግር ተጉዘን ባህር ዳር ገባን ያሉ ተፈናቃዮች ለአሜሪካ ድምፅ ተናግረዋል። ክልሉ ወደ 7000 የሚሆኑ ተፈናቃዮች እንዳሉ ይናገራል። የዓለም አቀፍ የረድኤት ድርጅቶችንም እየወቀሰ ይገኛል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
አቶ ቸኮሌ ታዘበው ከሰሜን ወሎ ዞን ከላሊበላ ከተማ እስከ መቄት በእግራቸው ከተጓዙ በኋላ ቀሪውን በህዝብ መጓጓዣ ተሳፍረው ባህር ዳር ከተማ እንደገቡ ይናገራሉ። ይኖርበት ስለነበረው የላሊበላ ከተማ ሁኔታ ሲናገሩ ህወሓት አካባቢውን ከተቆጣጠረበት ከነሐሴ ወር ጀምሮ ህዝቡ በከፋ ችግር ላይ እንደሚገኝ ይናገራሉ። በመድኃኒትና በምግብ እጥረት የሞቱ ሰዎችን መቅበራቸውን አቶ ቸኮል ይገልጻሉ።
ከመቶ በላይ ሰው ነው የደረሰው። አብዛኛው ሰው ተሰደው ወደዚህ ሲመጣ ለቤተሰቦቹ በተለይ ተከታታይ መድኃኒት ለመውሰድ ነው የመጣ እና ከፍተኛ ችግር ነው ያለው። አካባቢው እንደሚታወቀው በጣም የድርቅ አካባቢ ከመሆኑ አንፃር ባለፉት አመታት በሴፍቲኔት በተለያዩ የተራዶ እርዳታዎች ሲረዳ የቆየ መሆኑ ይታወቃል። ነገር ግን ባለፉት 4 ወራት ምንም አይነት ድጋፍ በመንግስትም ሆነ በሌሎች ዓለም አቀፍ የተራዶ ድርጅቶች እየተረዳ ባለመሆኑ ከፍተኛ ረሃብና ከፍተኛ ችግር ውስጥ ነው የገባው። የኔ ቤተሰብ መቶ ሙስሊም ሽምሻ በሚባል ቀበሌ በወሊድ ምክንያት የሚያወልድ በማጣቷ ህፃኑም እሷም በዚህ ምክንያት ሞታለች። ይሄን አውቃለሁ። በስኳር በሽታ ምክንያት የሞተ ወጣት ከተማ ውስጥ ላሊበላ ከተማ ውስጥ ወርቅ ድንጋይ ተብሎ በሚጠራ ልዩ ቦታ እንዲሁ በመድኃኒት እጥረት ምክንያት መቆየት የሚችል ልጅ መሞቱን አውቃለሁ። ሌላ በረሃብ ምክንያት የሞቱ ከተማ ውስጥ ከ16 በላይ እናቶችና ህጻናቶች የሞቱ ደግሞ አውቃለሁ። እነዚህ ሁሉ ሲቀበሩ እኔ በአይኔ በቦታው ላይ ተገኝቼ ማረጋገጥ የምችል።
ሌላው ከላሊበላ ከተማ የመጡት የአይን እማኝ አቶ ሞላ ደርበው በከተሞች አካባቢ የሚሞተውን ሰው ብቻ መመልከት እንደቻሉ ገልጸው በገጠር አካባቢ ችግሩ የከፋ ሊሆን እንደሚችል ተናግረዋል።
ባህር ዳር ተጉዘን የገባ ነው። ኦልሞስት ከ3 ቀን በላይ ነው ተጉዘን የገባ ነው። እዚህ ባህር ዳር ላይ ማለት ነው። በርካታ ሰዎች ሙተዋል። እኔ የማውቃቸው በራሱ ከ10 በላይ ሙተዋል። በመድኃኒት እጥረት ምክንያት ይሞተዋል። አሁንም ግን አሉ ሌሎች ነው። ይሄ ምናልባትም እኔ በአይን ያየኋቸው ሀዘንተኛ ሰዎችን በጠየቅኩት መንገድ ነው። ግን ስለመታመማቸው እውቅና የሌለን ገጠራማ ቦታዎች ላይ በተለይ ደግሞ በርካታ ሰዎች እየታመሙ እየሞቱ እንዳሉ በርካታ መረጃዎች ደርሱናል። በስም ደረጃ ግን እነማን ናቸው የሚለውን ነገር ፈልጎ ለማግኘት እንደፈለግነ መንቀሳቀስ ስለማንችል የመረጃ ልውውጣችን በዚህ ልክ ነው። የሞቱት እንዳሉ ሆኖ ያሉት በህመም ላይ ያሉት በአልጋ ላይ ያሉት ሰዎችን ራዲዮ ድርጅቶችም የሚሰሙ ከሆነ የምንጠይቀው እኛ ድረሱላቸው ነው። ምናልባት እኔ አንድ ነኝ፣ ላሊበላ ያለሁትን ግን ሺዎችን እታደጋለሁ የሚል እምነት ስላለኝ ነው ወደዚህ ቀርቤ ድምጼን እያሰማ ያለሁትና እንደርስላቸው ቢገባል የሚል ነገር አለ።
ከደቡብ ወሎ ዞን ሀይቅ ከተማ የመጣው የአካል ጉዳተኛው ሰለሞን ወዳጆ በብዙ ስቃይ ተጉዞ ባህር ዳር ከተማ በቅርቡ መግባቱን ይናገራል። ሀይቅ ከተማ ውስጥ በመድኃኒት እጥረትና በረሃብ ምክንያት ህይወታቸው የሚያልፍ ሰዎች እንዳሉ ጠቁሟል።
እኔ ረሃብ የመጀመሪያው ቃል አጣለኩኝ። ማለት ብዙ ሰዎች ብዙ ሲታረበኋል። አሁን ህጻናት አሉ። ለምሳሌ አንዱን ጓደኛዬን እንኳን ምሳሌ ብነግርሽ እናቱ የስኳርም እንደገና የደም ግፊትም ተጠቂ ነች እና ይቺ ሴትዮ በጣም በብዙ ስቃይ ውስጥ ነው ያለፈችው። አብዛኛዎቹ ሱቆች ተዘርፈዋል። እነዚህ ሸቀጣሸቀጥ፣ መድኃኒት ቤቶች ሁሉም እየተከፈቱ ሱቃቸው እየተሰበሩ ሙሉ በሙሉ ተዘርፈው በመኪና የሚጫኑ ተጭነዋል። ለወታደር ቀን ለሚሆኑት ደግሞ እንደገና ወስዷቸዋል እየጫኑ የአማጺው ቡድን ማለት ነው። እንደዚያ አድርጎ ወስዷቸዋል ጠቅላላ። እና ረሃቡ በጣም ጭንቅ ነበረ። ምግብ ቤት ዝግ ነው። ሁሉም ነገር አሁን የተዘጋጉና ያለቁ ነገሮች ናቸው። ውሃ ተዘግቷል፣ መብራት ተዘግቷል፣ ሱቅ ሁሉ ተዘርፏል። ምንም ነገር የለም። ስለዚህ ሰዎች አሁን በብዙ ረሃብ እያለቁ በብዙ ረሃብ
7 ሚሊዮን ለሚጠጋ ተፈናቃይ የአስቸኳይ የምግብ እርዳታ እንደሚያስፈልገው በተደጋጋሚ የሚናገረው የአማራ ክልል መንግስት አሁንም ዓለም አቀፍ የሰብአዊ እርዳታ ለጋሾቹን እየወቀሰ ይገኛል። የአማራ ክልል አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ ኮሚሽነር ዘላለም ልጅአለም ትላንት ለሀገር ውስጥ ሚዲያ እንደተናገሩት የህወሓት ታጣቂዎች ከተቆጣጠሩባቸው አካባቢዎች ተፈናቅለው በተለያዩ ቦታዎች የሚገኙ 2.1 ሚሊዮን ተፈናቃዮችን መንግስትና ህዝብ ድጋፍ እያደረገ ሲሆን በህወሓት ቁጥጥር ስር ባሉ አካባቢዎች የሚኖሩ 5 ሚሊዮን የሚጠጉ ተፈናቃዮች እርዳታ ማግኘት አልቻሉም ብለዋል። ለዚህም ተጠያቂዎቹ ዓለም አቀፍ የእርዳታ ለጋሾች ናቸው ብለዋል።
በዋነኛነት መንግስት እነዚህን አካባቢዎች ድጋፍ ሊያደርግ የሚችልበት ሁኔታ የለም። ምክንያቱም በጠላት የተያዙ ከመሆናቸው ነው አኳያ ማለት ነው። ስለዚህ የመንግስት ያልሆኑ ድርጅቶችና የዓለም አቀፍ ተራድኦ ድርጅቶች እነዚህ አካባቢዎች ዓለም አቀፍ የሆነ መብት ስላላቸው ገብቶ ድጋፍ ማድረግ ሰብአዊ ድጋፍ ማድረግ ነበረባቸው። በዚህ በኩል በተደጋጋሚ ውይይት ለማድረግ ተሞክሯል። ምንም አይነት ድጋፍ እያደረጉ አይደለም። ይሄ ባለመሆኑ ምክንያት በመድኃኒት እጦት ምክንያት እናቶች፣ አረጋውያን፣ ህጻናት እየሞቱ ያሉበት ሁኔታ ነው ያለ። ይሄ ባለመሆኑ ምክንያት በምግብ እጦት ምክንያት ቤታቸውን ዘግተው ሞተው የተገኙ የህብረተሰብ ክፍሎች አሉ። አጠቃላይ ከፍተኛ የሆነ ማህበራዊና ኢኮኖሚያዊ ቀውስ እየተፈጠረ ነው ያለው።
በተያያዘ ዜና የኢትዮጵያ መንግስት በህዋት ቁጥጥር ስር ወደሚገኙት ኮምቦልቻና ላሊበላ ከተሞች የሰብአዊ እርዳታ በረራ እንዲካሄድ መፍቀዱን ሰሞኑን የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት አስታውቋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከአፍሪካ ቀንድ የአሜሪካ ልዩ ልዑክ ከሆኑት ጄፍሪ ፌልትማን ጋር ውይይት ካደረጉ በኋላ ነው ጉዞ የተፈቀደው። የኢትዮጵያ መንግስት የእርዳታ እህል ወደ ትግራይ ክልል እንዲገባ ፍቃድ መስጠቱም ተገልጿል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት፣ እየተከታተላችሁ ያላችሁት። የተከበራችሁ አድማጮቻችንና ተመልካቾቻችን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴርን አመሰግናለሁ ለዘገባው። የመጽሔቱ ክፍለ ጊዜ ይቀጥላል። ኢትዮጵያ ውስጥ ባለው ጦርነት ዩናይትድ ስቴትስ ያላግባብ ጣልቃ ገብታለች፣ ወገናዊ አቋም ይዛለች በሚል ውግዘት ያሰሙና ዓለም አቀፍ መገናኛ ብዙሃን የሐሰት ያሉትን የዜና በኢትዮጵያ ጉዳይ ላይ ከማሰራጨት እንዲቆጠቡ የጠየቁ ትውልደ ኢትዮጵያና ትውልደ ኤርትራ በ27 የዓለም ከተሞች ውስጥ ትናንት ትልልቅ ሰልፎችን አካሂደዋል። ለዚህ ለትናንትና ጥያቄዎች በቀጥታ ምላሽ ለጊዜው ባናገኝም የዩናይትድ ስቴትስ ባለሥልጣናት ግን ቀደም ባሉ ጊዜዎች ለሚነሱት ክሶችና ወቀሳዎች ማስተባበያዎችን ሲያሰሙ ቆይተዋል። ሀብታሙ ስዩም ዝርዝሩን ይዟል።
አሜሪካ አሜሪካ
ዋሽንግተን ዲሲ ላይ ትናንት ከእኩለ ቀን በኋላ ወደ ነጩ ቤተ መንግሥት መትመም የጀመሩት ትውልድ ኢትዮጵያውያን፣ ትውልድ ኤርትራውያንና አሜሪካውያን ዜጎች በሺዎች ይገመታሉ። ከሰልፉ አስተባባሪዎች እንደተረዳ ነው የሰልፉ ዓላማ ዩናይትድ ስቴትስ ኢትዮጵያ ላይ አሳድረዋለች ያሉትንና ያልተገባ ጫናና ጣልቃ ገብነት ሲሉ የጠሯቸውን አድራጎቶች እንድታቆም፣ ለአንድ ወገን ያደላ ነው ያሉትን አቋምም እንድትቀይር መጠየቅ ነው። በተለይ ዩናይትድ ስቴትስ የሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ ከኢትዮጵያ መንግሥት ጋር በመፋለም ላይ ላሉት የትግራይ ኃይሎች እያደላች እንደሆነ ከሰልፉ አስተባባሪዎች አንዱ የሆኑት አቶ መኮንን ጌታቸው ይናገራሉ።
አሁንም የሚወጡትን መግለጫዎች በየቀኑ እንሰማለን። አንድም ቦታ ላይ በአሜሪካ መግለጫ ውስጥ ወደ ትግራይ ከሄዱ 1200 መኪኖች 800ዎቹ አልተመለሱም የሚል መግለጫ ሲወጣ ሰምተን አናውቅም። እንደውም አሁን ወራሪው ኃይል የያዘውን አካባቢ እርዳታ ወደዛ ክልል እናስገባ የሚል በጣም ውርድ የሆነ እንደዚህ አይነት መግለጫ መንግስት በቃ መንገዶችን እንዲከፍት እያሉን ያሉት ነገር ምንድን ነው? አይናችሁን ጨፍነን እናሞኛችሁ ነው እያሉን ያሉት። እኛ ትነግን ሳፖርት እናድርገውና እናንተን እንውጋችሁ አገራችሁን እንቀማችሁ ነው እየተባልን ያለ እና ይሄ በፍትህ ላይ የተነሳ ዘመቻ ነው፣ እንቃወማለን። በጣም ተቀባይነቱን እያጣን ያለው የአሜሪካ መንግስት እውነት ለመናገር አሜሪካ አሁን በምትከተለው መንገድ በዚህ በተሳሳተ ፖሊሲዋ ከቀጠለች በተለይ በዛ በምስራቅ አፍሪካ ሆርን ኦፍ አፍሪካ የሚባለው ሪጂናል ኤሪያ በጣም ኢምፖርታንት ነበር ለኢቨን ለአሜሪካም ጥቅም እና ያንን ደግሞ ለማስከበር ህዝብ ከመረጠው ከኢትዮጵያ መንግስት ጋር አብራ መስራት ሲገባት ሽፍታ ነው ሰፖርት እያደረገች ያለችው እና በዓለም ዙሪያ ያለን ኢትዮጵያውያኖች ይሄ አካሄድሽ ትክክል አይደለም።
መሰል ክሶች ሲሰሙ የመጀመሪያ ጊዜ አይደለም። ቀደም ሲል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ተጠሪ አምባሳደር ሊንዳ ቶማስ ግሪንፊልድ በጸጥታ ጥበቃ ምክር ቤቱ ስብሰባ ላይ መልስ ሰጥተውበት ነበረ።
As we call for peace, I want to address some critics who have said that the United States is biased towards
ሰላም እንዲሰፍን ስንጠይቅ ዩናይትድ ስቴትስ በዚህ ግጭት ለአንድ ወገን ታዳላለች ለሚሉ ትችቶች ምላሽ መስጠት ፈልጋለሁ። በጣም ግልጽ ማድረግ ፈልጋለሁ። በሁሉም በኩል ያለውን ጥቃት እናወግዛለን። በሁሉም ወገኖች የሚፈጸሙትን የሰብአዊ መብቶች ጥሰቶችንም እናወግዛለን። ስለዚህ በኢትዮጵያ መከላከያ ሰራዊትና በኤርትራ መከላከያ ሰራዊት እየደረሰ ያለውን ጥቃት እናወግዛለን። የህወሓትንም እንዲሁ። ህወሓት ጦርነቱን ከትግራይ ውጪ ማስፋፋቱንም እናወግዛለን። ህወሓት ከአፋርና ከአማራ ክልል መውጣት አለበት። ህወሓትና የኦሮሞ ነጻነት ሰራዊት አሁን ላይ ወደ አዲስ አበባ እያደረጉ ያሉትን ጉዞ በአስቸኳይ እንዲያቆሙ እንጠይቃለን። የኢትዮጵያ መንግስትም ዓለም አቀፍ የሰብአዊ ህግን እንዲያከብር እንጠይቃለን። ለማንም እየወገንን አይደለም።
አምባሳደር ሊንዳ ቶማስ ግሪንፊልድ ይህን ይበሉ እንጂ ትናንት በሰልፉ ላይ ያናገርኳቸው ተሳታፊዎች በአሜሪካ ወቅታዊ አቋም ደስተኛ አይመስሉም። የተቃውሞ ድምጻቸውን ሲያሰሙ ያገኟቸው አቶ ቴዎድሮስ ካፕቲመር ዩናይትድ ስቴትስ አቋሟን እንድትፈትሽ ይፈልጋሉ።
ኢትዮጵያውያኖች በተለይ እዚህ ዋይት ሀውስ መተን ለአሜሪካን መንግስት ኢትዮጵያውያን በፍጹም የእነሱን ሂደት የማንቀበል መሆናችንና ሀገራችን ውስጥ ካለው መንግስት ጎን ቆመን ለነጻነታችን ለኢትዮጵያ ህዝብ መብት የምንታገል መሆናችንን ቁርጠኝነታችንን ለማሳየት ነው። ኢትዮጵያ ውስጥ ይህ ጦርነት እንዴት ተጀመረ፣ ማን ጀመረው የሚለውን እውነተኛውን መንገድ አይተው በህዝብ የተመረጠ መንግስት አለ። ያንን በህዝብ የተመረጠ መንግስት ረድተው ሀገሪቷ በሰላም በእኩልነት እነዚህን ሀገር አፍራሽ ኃይሎች አደብ አስገዝተው ከመንግስት ጎን ቆመው ማየት ነው የምንፈልገው።
በሰልፉ ላይ ካገኘኋቸው አንዷ ወጣት ሀና ወልዳ ማኑኤል ናት። ኢትዮጵያ ውስጥ ላለው ችግር መፍትሄ ያለው በኢትዮጵያን እጅ ውስጥ ብቻ እንደሆነ ሀና ታምናለች።
ሁሉም እነሱ ኢትዮጵያ ናቸው፣ እኛ ሁሉም ኢትዮጵያ ይኮኑ እዛ ጋር ይታል ያለ አይደል? ስለዚህ ሰላም ለመፍጠር ባለስልጣኖቹ ናቸው ውሳኔ መውሰን ያለባቸው፣ በዛ ሳይድ ያለን ማለት ነው። ስለዚህ እኔ ምለው ሁሉም ኢትዮጵያዊ ነው፣ ፍቅር ያሸንፋል። ሁላችንም በብዙ ነገር ስንት ዓመት ኢትዮጵያ ውስጥ ችግር አልፈናል፣ ገብቷል። ግን መንግስት በሚያደርገው ነገር ላይ ተባብረን ከመንግስት ጋር ከሰራን ሌላ ጠላት አንጠራም ከውጭ ማለት ነው። ስለዚህ ሁላችንም በህብረት አንድ ላይ በፍቅር መስራት አለብን።
ተመሳሳይ ዓላማ ያላቸውና ጥሪዎችን ያሰሙ በርካታ ሰልፎች ዩናይትድ ስቴትስ ውስጥ ከ20 በላይ ከተሞች ውስጥ ተካሂደዋል። ይበቃል ወይንም ኖ ሞር በሚል መሪ ቃል ትውልደ ኢትዮጵያውያንና ትውልደ ኤርትራውያን ጎን ለጎን በመሆን ድምፃቸውን አሰምተዋል። ካሊፎርኒያ ሎስ አንጀለስ ከተማ ከወጡት ሰልፈኞች መካከል በዚያ የሚገኘው ባልደረባችን ዳንኤል አርጋው የተወሰኑትን አነጋግሮ ነበረ።
ኢትዮጵያ ከፍ ብላ እየታየች ነው እና ህዝብ የሚመራው ህዝብ ያለበት ነገር ሁሉ ያሸንፋል እና አሁንም ይህን ነገር ለዓለምም ለማሳየት አሜሪካን በኢትዮጵያ ላይ ያሳለፈች ያለችውን ጫና ለማንትን ለማለት ለመቃወም ነው የመጣ ነው በሰላማዊ መንገድ።
እኔ ትርሲት እባላለሁ። ከሎስ አንጀለስ አካባቢ ቺኖ ሂልስ ነው የምኖረው። ዛሬ የመጣሁትኝ ኖሞር የሚለውን በዓለም በሙሉ ድምፃችንን ማሰማት ስላለብን ነው። ከሲኤንኤን ይሁን አልጀዚራ ይሁን ብቻ በአጠቃላይ ስለ ፌክ ኒውስ ስለ ኢትዮጵያ የሚያወሩት መቆም አለበት ስላልን ነው። ኢትዮጵያ ታሸንፋለች። ኢትዮጵያ ተሸንፋ አታውቅም።
ከዩናይትድ ስቴትስ ሌላ በአውሮፓ ለንደን ቁጥራቸው የበዛ ትውልድ ኢትዮጵያውያንና ትውልድ ኤርትራውያን በዩናይትድ ኪንግደም የአሜሪካ ኤምባሲና ሌሎችም አካባቢዎች ወጥተው ድምፃቸውን አሰምተዋል። በአገሪቱ ፓርላማ ፊት ለፊት የተደረገውን ሰልፍ ካስተባበሩት አንዱ አቶ አለባቸው ደሳለኝ ይህንም ብለውኛል።
የዛሬው የሰላማዊ ሰልፍ የተጠራበት ዋናው ምክንያት በተለይም አሜሪካንና የምዕራባውያን ሀገሮች በሙሉ በኢትዮጵያ ላይ የሚያደርጉትን ጫና እና ውር የሆነ የፖለቲካ አጀንዳቸውን እንዲያቆሙና ኢትዮጵያ በአሁኑ ሰዓት የራሷ በሕዝብ የተመረጠ መንግስት ያላት ሉዓላዊት ሀገር እንደመሆኗ መጠን የኢትዮጵያን መንግስት እጅ ለመጠምዘዝና እንዲሁም ደግሞ በፕሮፓጋንዳ ዘመቻቸው በሲኤንኤን እና በቢቢሲ እንዲሁም በአልጀዚራ በመሳሰሉት ፌክ ኒውስ በሚያሰራጩ ዜናዎች የኢትዮጵያን ህዝብ ከማሸበር እንዲቆጠቡ ከኢትዮጵያ ላይ እጃቸውን እንዲያነሱ ይህንን በቀጥታ ለአሜሪካን መንግስትና ለእንግሊዝ መንግስት እንዲሁም ጸረ ኢትዮጵያ አቋም ላላቸው መንግስታቶች መልእክታችን ለማስተላለፍ ነበር።
በካናዳ፣ በእስራኤል፣ በደቡብ አፍሪካና ሌሎችም ከተሞች ውስጥ ተመሳሳይ ይዘት ያላቸው ሰልፎች ተካሂደዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትመን ከሁለት ሳምንታት በፊት በዋሽንግተን ዲሲው የሰላም ተቋም ወይም ፒስ ኢንስቲትዩት ተገኝተው በኢትዮጵያ ጉዳይ ላይ ሲናገሩ አገራቸው ወገናዊ አቋም ይዛለች የሚባለውን ክስ እንደማይቀበሉ አመልክተው ነበረ።
We watched the fighting around the cities of Desi and Kombacha in horror.
በደሴና ኮምቦልቻ ከተሞች እየተካሄደ ያለው ጦርነት በሺዎች የሚቆጠሩ ሰዎችን ከቤታቸው ሲያፈናቅል በከፍተኛ ድንጋጤ ነው እየተመለከትን ያለ ነው። አንዳንድ የዩናይትድ ስቴትስ ፖሊሲ ተቺዎች አሜሪካ ለህወሓት ያመዘነ አድሎ እንዳላት አርገው ይተቻሉ። ይሄ ከእውነት የራቀ ነው። በተደጋጋሚ ህወሓት ጦርነቱን ከትግራይ ውጪ ማስፋፋቱን አውግዘናል። አሁንም ህወሓት ከአፋርና ከአማራ ክልሎች እንዲወጣ እንጠይቃለን።
ከአንድ ዓመት በላይ ያስቆጠረው ጦርነት በአስቸኳይ ቆሞ ሁሉም ወገኖች ወደ ሰላም ጠረጴዛ እንዲመጡ ስትጎተጉት የሰነበተችው ዩናይትድ ስቴትስ ለግጭቱ የጦር መፍትሄ እንደሌለ በመግለጫዋ ስታስታውስ ቆይታለች። ከሰሞኑ ወደ አፍሪካ ተሻግረው ከተለያዩ የሀገራት መሪዎች ጋር የመከሩት የውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን የኢትዮጵያ ውስጥ ችግር ለቀጠናው የሚተርፍ መዘዝ እንደሚኖረው አስጠንቅቀዋል። ተፋላሚ ወገኖች ያለ ቅድመ ሁኔታ ለተኩስ አቁም ስምምነት እንዲቀመጡ ሀገራቸው ግፊት እያሳደረች መሆኑንም ተናግረዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ ስዩም ለዘገባው። በኦሮሚያ ምዕራብ ሸዋና ሆሮ ጉድሩ ወለጋ ዞኖች ውስጥ የሸኔ ባላቸው ታጣቂዎች ላይ መንግሥት እርምጃ መውሰዱን የፌዴራል መንግሥቱ ኮሚኒኬሽንስ አገልግሎት አስታውቋል። ያሉት እርምጃ የተወሰደው ባለፉት ሁለት ሳምንታት ውስጥ መሆኑን እንዲሁም የተገደሉና የተያዙ ታጣቂዎች መኖራቸውንም የአገልግሎቱ ሚኒስትር ዴኤታ ከበደ ደሲሳ ጠቅሰዋል። ለአሜሪካ ድምፅ ናኮር መልካ ዝርዝሩን ይዟል።
የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ በሆሮ ጉድሮ ወለጋና በምዕራብ ሸዋ ዞን ውስጥ በታጣቂዎች ላይ ተወስዷል የተባለው እርምጃ በሁለት ሳምንት ውስጥ የተከናወነ እንደሆነ ተናግረዋል። የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ እያለ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራ ታጣቂ ቡድን በርካታ አባላት መገደላቸውና መማረካቸውን ተናግረዋል።
እርምጃ ተወሰደው በቀናት ውስጥ ነው። በአንድ ቀን የሆነ ነገር አይደለም። ለአንድ ሁለት ሳምንት አካባቢ በተወሰደባቸው እርምጃ የተገደሉና የተማረኩ የሸኔ ታጣቂ ቡድኖች ላይ ነው የተወሰደው።
መንግስት ጦርነት አያስፈልግም ብሎ በማመኑና በሰላማዊ መንገድ እንዲገቡ ጥረቶች ሲያደርግ በመቆየቱ እርምጃው ዘግይቷል ያሉት ሚኒስትር ዴታው አሁንም ቡድኑ እርሳቸው ወያኔ በማለት ከሚጠሩት ከህወሓት ጋር ጥምረት ጋር ተያይዞ እርምጃው መወሰዱን አስታውቀዋል።
በወቅቱ እንግዲህ የኢትዮጵያ መንግስት ሁሉም ከዚህ በፊት ቅሬታ የነበረው በጠመንጃ አንስቶ የሚዋጋው የሚፋለመው መንገዱን ስላላገኘ ነው፣ ሰላማዊ መንገድ ልክ ስለነበረ ነው በሚል እጅግ በጣም በሆደ ሰፊነት ነው ይህንን ጉዳይ ሲመለከት የነበረው። በተለይም በኦሮሚያ አካባቢ የነበረው ጉዳይ ሳይገባቸው ተሳስቶ ወደ ትጥቅ ትግል የተቀላቀሉ ካሉ ተመልሶ እመጣሉ በሚል የተለያዩ ጥረቶች ሲያደርግ ቆይቷል። እንደተፈለገው አልደም ወያኔ ልጅ ገሎ እናት ሬሳ ላይ እንድትቀመጥ ሲያስገድድ በስናይበር ሰውን ሲረሽን አለው ልት ያላለው ቡድን ወያኔ ሲባረር ኦሮሞ መግደል የሚያረጋግጥ ጉዳይ ስለሆነ ይህ በወያኔ የተመራ ቡድን መሆኑ ስለታወቀ ዋናውን ወያኔውን ማዳከም እንደሆነ ነው የታመነበት። አሁን ግን በይፋ ከወያኔ ጋር በመደራጀት ከወያኔ ጋር ማህበር በመፍጠር ወያኔም በሰሜን በኩል ጦርነት ሲከፍት እዚህ አካባቢ አዲስ አበባ አካባቢን ሸኔ ነው የሚቆጣጠርልኝ ብሎ የዓለም ማህበረሰብን ሲያደናግርም ስለነበረ ይህን እርምጃ በአሁኑ ጊዜ መውሰድ አስፈላጊ ሆኖ ስለተገኘ ነው። ከዚህ በፊት ብዙም በትኩረት አልታየም።
ታጣቂ ቡድኑ በህዝቡ ላይ ብዙ ግፍ ፈጽሟል ሲሉም ይወቅሳሉ አቶ ከበደ።
እነዚህ ቡድኖች ሰውን ገሎ ሰውን አቃጥሎ እኩይ ተግባራትን ፈጽሞ የሚፎክሩበት የሚቀርጹ የሚያሳዩ ቪዲዮ ቀርጾ የሚያሰራጩ ሰዎች መጀመሪያ መግደል የጀመረው ኦሮሞን እንደ ኦሮሞ የተጨፈጨፈ ከንብረቱ የተፈናቀለ የተሰቃየ በታሪክም በኦሮሞ ታሪክም እንደዚህ አይነት ማንኛውም ቡድን በኦሮሞ ላይ እንደዚህ አይነት ግፍ ፈጽሞ አያውቅም።
የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታው የሸማቂ ቡድኑ ጦር መሪዎች በህዝቡ ላይ ለሚደርሰው ግድያ፣ ንብረት መውደም፣ መፈናቀልና ሌሎችም ግፎች መልሰው የመንግስት ጸጥታ ኃይሎችን መውቀሳቸውን በተመለከተም ሲናገሩ
አንዳንድ ሰዎች እነዚህ ወሬዎቻቸውን ተቀብሎ ሚዲያ ተቋማትም እነዚህ ቡድኖችን ከአጥያቱ ነጻ ለማውጣት ነጻ ለማድረግ የሚያረዱት ካሉና በስተቀር ሆን ተብሎ ለማደናገር ያነሳሉ። ከዚህ ውጭ መንግስት በዜጎች ላይ ለሚደርሰው በማንኛውም አካል ቢደርስ መንግስት ተወቃሽ ስለሆነ እንደዚህ አይነት እኩይ ተግባራት ለመንግስት ጉዳት እንጂ እንኳንስ በመንግስት አካላት የሚሰሩት በእነሱ በሸኔ ታጣቂዎች በወያኔ በማንኛውም የጥፋት ቡድን የሚሰራው ጥፋት በዜጎች ላይ የሚደርስ ግፍ እና በደል መንግስትን ተጠያቂ ስለሚያደርግ መንግስት እንደዚህ አይነት ቆሻሻ ነገር የሚሰራ አይሆንም።
በአሁኑ ጊዜ በኢትዮጵያ ውስጥ በተለያዩ አካባቢዎች የሚደረግ ጦርነትና ያለመረጋጋት ሁኔታዎች በዚህን ያህል ጊዜ ውስጥ ያበቃሉ ለማለት አዳጋች መሆኑን የጠቀሱት ሚኒስትር ዴታው ሰላም እንዲረጋገጥ ግን ህብረተሰቡ ሁለንተናዊ ድጋፍ ማድረግ አለበት ብለዋል።
መደበኛ ጦርነቱ በአጭር ጊዜ ውስጥ የሚጠናቀቅ ነው የሚሆነው። የወያኔ ሲመጣ የሸኔ የሚባለውም ሌላ ቦታ የሚንቀሳቀስ በወያኔ የሚደገፍ ስለሆኑ በራሳቸው ጊዜ ሟምቶ የሚጠፉ ነው የሚሆኑት። በተለያዩ ሀገራት ጣልቃ ገብነት የተቋማት የሚዲያ ጦርነት በርካታ የጦር ግንባሮች ናቸው ያሉት። ይህንም ማሸነፍ የሚቻለው ህብረተሰቡ ይህንን የጦርነቱን የግጭቱን ሁኔታ በአግባቡ ሲረዳ ነው።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው እና መንግስት ደግሞ ሸኔ በማለት በአሸባሪነት የፈረጀው ታጣቂ ቡድን በመንግስት የሚቀርብበትን ውንጀላ በተደጋጋሚ ሲያስተባብል ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። መንግስቱ ወይም ባለስልጣናቱ ሸኔ እያሉ የሚጠሩትና ራሳቸውን የኦሮሞ ነጻነት ሰራዊት የሚሉት ታጣቂዎች ከህወሓት ጋር መተባበራቸውን አብረው እንደሚዋጉ ባይክዱም በሲቪሎችና በሲቪል ተቋማት ላይ ግን ጉዳት እንደማያደርሱ ሲናገሩ ይደመጣሉ። አኩርን አመሰግናለሁ ለዘገባው። ወደ ደቡብ ይወስደናል ተከታዩ ዘገባም። በደቡብ ክልል የአስቸኳይ ጊዜ አዋጁን ተከትሎ ተጥለው የነበሩ የሰዓት እላፊና የእንቅስቃሴ ገደቦች ሙሉ በሙሉ መነሳታቸውን የክልሉ መንግስት አስታውቋል። በዚሁ ወቅትም በወንጀል የተጠረጠሩ ከ1000 በላይ ሰዎች መያዛቸውንና ከ27000 በላይ የጦር መሳሪያዎች መመዝገባቸውን የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለቪኦኤ ተናግረዋል። የጸጥታ የሰዓት እላፊ ገደቡ መነሳት ያስፈለገበትን ምክንያት ኃላፊው ሲናገሩ በዚህ በሰላምና ሕግ በማስከበር ጥረት ውስጥ ህብረተሰቡ ተሳታፊ የሆነ በመምጣቱና የሰዓት እላፊ ገደቡ በምጣኔ ሀብቱ ላይ ተጽዕኖ እያሳደረ መሆኑ በመስተዋሉ እንደሆነ ገልጸዋል። ከሐዋሳ ዮናታን ዘብዴዎስ ተጨማሪ አለው።
በምክትሉ ርዕሰ መስተዳድር ማዕረግ የክልሉ የመልካም አስተዳደር ክላስተርና የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውድ ለአስቸኳይ ጊዜ አዋጅ አፈጻጸም እንዲያመች ተብለው በክልሉ መንግስት ተጥለው የነበሩ ገደቦችና ክልከላዎች መነሳታቸውን ተናግሯል።
ክልከላዎቹ የተነሱበት ምክንያት እስካሁን ያለውን አፈጻጸም ገምግመናል። አፈጻጸሙን ስንገመግም የአዋጁ ከታወጀበት ቀን ጀምሮ ተግባራዊ ሲደረግ በጣም በርካታ ውጤቶች መጥቷል። በሂደት ውስጥ ደግሞ አካባቢያቸውን የመጠበቅ የሀገራችንን የመጠበቅ ሂደት ላይ የዜጎች ግንዛቤም ከፍ ብሏል። ስለዚህ ክልከላዎችን ብናነሳ የዜጎች ሀገር ለመጠበቅ ልዩ ትኩረት ሰጥተው አቋም ወስዶ በቂ ግንዛቤም ስላገኙ፣ አንዳንዱ ክልከላ በህዝብ ተሳትፎ የአጥፊውና አሸባሪውን ኃይል ማጋለጥ የምንችልበት እድል ስለፈጠርን ማንሳት ተገቢ ነው የሚል ነው። በመሰረታዊነት ኢኮኖሚያዊና ማህበራዊ ፋይዳቸው የጎላ ከመሆኑ ጋር ተያይዞ የተወሰኑ ከዚህ በፊት የከለከልናቸውን ጉዳዮች አንስተናል።
የተነሱ ገደቦችን አብራርተዋል።
አንዱ የዜጎች እንቅስቃሴ ነው። የዜጎች እንቅስቃሴ እስከ ምሽቱ 3 ሰዓት ድረስ መሆን አለበት የሚል በጊዜ የተገደበ የነበረው። ሁለተኛው ተነስቶ የነበረው የተሽከርካሪ እንቅስቃሴ ነው። እንግዲህ ባለ 2 እግርና ባለ 3 እግር ባጃጆች በሚመለከት ከዚህ ቀደም እስከ 12 ሰዓት አገልግሎት እንዲሰጡ ነው ተደርጎ የነበረው። አሽከርካሪዎችም እስከዚህ ሰዓት ድረስ ብቻ እንዲያንቀሳቅሱ ነበር አቅጣጫ የተቀመጠው። ነገር ግን ቅድም እንዳነሳሁት የዜጎች ግንዛቤ እያደገ ከመምጣቱ ጋር ተያይዞ እስከ 2 ሰዓት ከፍ እንዲል የሁለት እግር ሞተርና የባጃጆች እስከ ሁለት ሰዓት ከፍ እንዲል ተደርጓል። የአካባቢያቸው ውስጥ የሚጠቀሙ ተሽከርካሪም ስለሆነ አካባቢያቸው ውስጥ እስከዛ ሰዓት ድረስ መንቀሳቀስ ተገቢ ነው የሚሆነ የሚል አቅጣጫ ተቀምጧል። ነገር ግን የመካከለኛና ሀገር አቋራጭ ተሽከርካሪዎችን በሚመለከትና የመንግስት ጠቅላላ ተሽከርካሪን በሚመለከት የጭነቶችን ጨምሮ በተመሳሳይ እንደ ሰው እንቅስቃሴ የክትትልና ቁጥጥር ስርዓቱን በማጠናከር ቅድም ባነሳናቸው ምክንያቶች የነጻ ሀገር እንቅስቃሴ እንዲያደርጉ ከዚህ በፊት የነበረው ገደብ ተነስቷል።
አሸባሪ ካሉት ቡድን ተልእኮ ወስደው ክልሉን ለማተራመስ እንቅስቃሴ ሲያደርጉ ነበር ያሏቸውና የተጠረጠሯቸውን ግለሰቦች በቁጥጥር ስር ማዋላቸውንም አቶ አለማዩ ገልጿል።
በተለይ የኮር ብሎ የለዩዋቸው ሰዎች በአንድ በኩል ከራሳቸው ማይከል ስምሪት ይሰጣል፣ በሌላ በኩል በአካባቢው ውስጥ የኖሩ የበረሰብ ተወላጅ አባላትንና ሌሎችም ይሄን ያግዛሉ ተብሎ ለራሳቸው ሚሽን የመለመላቸውን ሰዎች ስምሪት ሰጥተው ተንቀሳቅሰው ደግሞ ይሄን ጥፋት ለመስራት እቅድም አዘጋጅቶ የሚንቀሳቀሱ ኃይሎችን በብቃት ካልተቆጣጠርን ከሀገሪቱ ጫፍ ጫፍ ሁከት ብጥብጥ በሂደት ውስጥ አሁን የከፈቱትን ጦርነት እንዲያግዝ የሚሰራበት ሁኔታ ስላለ ይሄን ለማረም በሁሉም አካባቢዎች የልየታ ተካሂዷል። እስካሁን በሁሉም የክልላችን አካባቢዎች 1063 ተጠርጣሪዎች ተይዘዋል። እነዚህ ተጠርጣሪዎች የቀጣይ በህግ ማይቀፍ ውስጥ በአዋጁ ማይቀፍ ውስጥ የሚታዩ ነው የሚሆኑት።
በርካታ ህገወጥ የጦር መሳሪያዎች መያዛቸውን የተናገሩት አቶ ለማየው ቁጥራቸው የበዙም መመዝገባቸውን አስረድተዋል።
ከዚህ አኳያ እስካሁን 27,477 የጦር መሳሪያ ተመዝግቧል። ነገር ግን እጅግ በጣም ሰፊ ቁጥር የሚቀር ከመሆኑ ጋር ተያይዞ ምዝገባውን በፖሊስ ተቋማት ስለሚካሄድ ቀልጣፋ ምዝገባም ከማካሄድ አኳያ የራሱ የሆነ ውስንነት ስለነበረው ተጨማሪ ጊዜም ለአንድ ሳምንት ሰጥተን ምዝገባው እየተካሄደ ነው ያለው። ተጠናክሮ ይቀጥላል። በአጭር ጊዜ የምናጠናቀቅ ነው የሚሆነው።
ህጋዊ ክትትልና ቁጥጥር ማድረግ በማስፈለጉ ከ81,000 በላይ ባለ ሁለት እግር ጎማ መመዝገባቸውን ገልጠው ለእኩይ ዓላማ ሲንቀሳቀስ ነበር ያሉትንም ገንዘብ መያዛቸውን አቶ ለማዩ ተናግሯል።
እስካሁን ወደ 4.5 ሚሊዮን የሚሆን ለጥፋት ኃይሉ ይውል ነበረ። በተለያዩ ህገወጥ መንገድ እንቀሳቀሰ ነበረ ገንዘብም ተይዟል።
በክልሉ መንግስት የተጣሉ ዝርዝር ክልክላዎችና ገደቦች ይነሱ እንጂ በአስቸኳይ ጊዜ አዋጅ የተጀመረው የክትትልና የቁጥጥር ስራ ተጠናክሮ ይቀጥላል ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች የመጽሔቱ ክፍለ ጊዜ ተጠናቋል። ከዚህ መደበኛ ስርጭታችን በተጨማሪ በነገራችን ላይ በየዕለቱ ከምሽቱ 2 ሰዓት እስከ 2:30 በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ ጋቢና በሚል ዝግጅት የሚቀናበር እና የሚሰራጭ ዝግጅታችንን እንድትከታተሉም እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንደዚሁም በፌስቡክ አት ቪኦኤ አምሃሪክ በዩቲዩብ በኢንስታግራም ልታገኙን ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3:43 ሆኗል። ወደ ተከታዩ ክፍለ ጊዜ እንሸጋገራለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ፓትሪክ ዲያ ነው። ለዛሬ የዌብና ማኅበራዊ መገናኛ ፕሮዲውሰር እንዲሁም የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ ነች። ከዜና ትንታኔው ስርጭት ክፍለ ጊዜ በዚሁ ተሰናበትን። ወደ ሁለተኛው አጋማሽ ዘገባዎች እናልፋለን። ጤና የምሽቱ የጤና ፕሮግራም የሚያተኩረው በመፈናቀል ችግሮችና በአእምሮ ጤና ሁከት ላይ ይሆናል። ከአእምሮ ጋር የተያያዙ የጤና ሁከቶች በእንዲህ አይነት ሁኔታ ውስጥ ያሉ ሰዎች ላይ አዘውትሮ እንደሚስተዋል ባለሙያዎች ይናገራሉ። የጤና ፕሮግራም አዘጋጅና አቅራቢ አሉላ ከበደ ዩናይትድ ስቴትስ ውስጥ በሚገኘው ባሮ የአንጎልና የነርቭ ሕክምናና የምርምር ተቋም የአእምሮና የነርቭ ሐኪም እንዲሁም ተመራማሪ የሆኑትን ፕሮፌሰር ዮናስ እንዳለ ገዳን ጋብዟል። ወደ ዝግጅቱ እንለፍ።
ፕሮፌሰር ዮናስ በዛሬው ዝግጅታችን በግጭት ሳቢያ ሰዎች እጅግ በከፍተኛ ቁጥር ከቀያቸው በኃይል ለመፈናቀል የሚገደዱበት ለሞትና ለስቃይ ለእንግልት የሚዳረጉበትን እድሜ ልክ ያፈሩትና አንጡራ ሀብታቸውን ትተው ለመሰደድ የሚገደዱባቸው ሁኔታዎች ሊያስከትሏቸው የሚችሉትን የአእምሮ ጤና ሁከቶች ለመገምገም ብንችል
እንደሚረዱት በብዙ መቶ ሺዎች ናቸውና እንዲህ ባለ ሁኔታ ውስጥ
ከተለያዩ የኢትዮጵያ አካባቢዎች በእነኚህ ግጭቶች ሳቢያ እየተፈናቀሉ ያሉት
ለመሆኑ
ምንድናቸው? እንዲህ ባለ ሁኔታ ውስጥ በስፋት የሚታዩት ሊፈጠሩ የሚችሉ የአእምሮ ጤና ሁከቶች?
እሺ፣ አመሰግናለሁ። ይሄ ህዝባችን ከጦርነቱ ጋር ተያዘ የደረሰበት ያለው ሁኔታ ከመጠን ያለፈ አደገኛ ሁኔታ አንድ ግለሰብ ሲያጋጥመው ግለሰቡ ላይ ምን አይነት የስነ አእምሮ ተጽዕኖ ያመጣል የሚለው እንግዲህ ብዙ ሰዎች ከዚህ ፊት ያጠኑት ነው። በተለይ ከቬትናም ጦርነት ጋር ተያይዞ ከሁለተኛው ዓለም ጦርነት በኋላም እንደገና ደግሞ በአይሁዶች ላይ በደረሰው አሰቃቂ ሰቆቃ ተከትሎ ብዙ ከትሮማ ጋር ተያያዘ ብዙ ጥናቶች ተደረጉ አሉ። እና ይህንን ትሮማ ህዝቡ ላይ የሚያስከትለው ውጤት ምን አይነት ይሆናል የሚለው አንደኛው እንግዲህ በእንግሊዝኛ አኪዩት ስትረስ ዲስኦርደር ወይም ፖስት ትራውማቲክ ዲስኦርደር ማለትም ከፍተኛ የሆነ ከመጠን ያለፈ ያልተጠበቀ ዛሬ ሀብትና ንብረት የነበረ ሰው ነገ ቤቱ ላይ ሞርታር ተተኩሶ ቤተሰቡም ሲሞት ንብረቱም ሲጠፋ ይሄ እንዲህ አይነት ጽበታዊ ለውጥ እና ትራውማ ማንኛውም ግለሰብ ላይ ትልቅ የመንፈስ ተጽዕኖ ያደርግበታል። ነገር ግን የመጠኑና ጥልቀቱ ደግሞ የሚወሰነው የሰውየው ሁኔታ ነው። ከፍተኛ ፈተና፣ ችግር፣ ሰቆቃ በተጨማሪ ግለሰቡ ደግሞ ሄልፕለስ ሪአክሽን ማለትም እኔ ምንም ላረግ አልችልም ይሄን ሁኔታ በመለከት የሚል ከሆነ የባሰ ነው በስነ አእምሮ ላይ ያለው ጥምነት ችግር። ነገር ግን አክሽን የሚወስድ እርምጃ የሚወስድ ሰዎች ለምሳሌ እንዲህ አይነት ፈተና ሲመጣ ህብረተሰቡ ተባብሮ ተንቀሳቅሶ አንዱ አንዱን እየረዳ እርምጃ የሚወስድ ይሄ ብቀዬን ቤቴ ላይ በሰላም እየኖር ምን ቢሆን ነው እዚህ ላይ የሚመጣው ብለው ተነስተው እንደ እርምጃ የሚወስድ ከሆነ የሚደርሰውን ሰቆቃ ይቀንሰዋል። እና ይሄ ነው ሁለት ነገር ነው በዚህ በDSM-4 በአሜሪካን ሳይካትሪ አንድ ሰው ላይ ትራውማ ማለትም ከፍተኛ ሰቆቃ ሰውየው ላይ ችግር የሚያመጣው ትራውማ ፕላስ ሄልፕለስ ሪስፖንስ ዘ ትራውማ ማለትም ለደረሰበትን ፈተና ምንም ላድርግ አልችልም በቃ አለቀልኝ ገሃነም ሆኗል ኑሮዬ ከዚህ በኋላ አለቀ ደቀቀ የሚል አይነት አስተሳሰብ ካለው ይሄ ፖስት ትራውማቲክ ችግሩ ይብሳል። የትራውማ ሰቆቃ ወንዶን ለሚያደርሰው ሰቆቃ ይብሳል። እና ግን ሀዘን፣ ማልቀስ፣ መጨነቅ በሁሉም ላይ በተወሰነ ደረጃ ይደርሳል።
መልካም።
መናደድ በተለያየ መጠን ሁሉም ላይ ይደርሳል። ነገር ግን ከመጠን በላይ አልፎ ግለሰቡን እግር ተወርጭ ተብትቦ ከጥቅም ውጭ የሚያደርገው ይሄ ሄልፕለስ ሪአክሽን አብሮ ሲኖር።
መልካም። ፕሮፌሰር ዮናስ በሰሜን ኢትዮጵያ የደረሰውን ግጭቱ ስላላቆመ እየተካሄደ ያለውን ሁኔታ ገፋ አድርገን ብንመለከት አንዳንዶች ከአንድ ጊዜ በላይ የመፈናቀል ክፉ ዕጣ ገጥሟቸዋል። ከቀያቸው ተፈናቅለው ከሄዱበት ቦታ እንደገና በሌላ ተመሳሳይ ሁኔታ ወደ ሶስተኛ ቦታ፣ ወደ አራተኛ ቦታ የሚፈናቀሉበት አጋጣሚ እየተዘገበ ነው። እንዲህ ያለውስ ተደጋጋሚ ሁኔታ አንደኛው ሲደገም ይመጣብኛል ደሞ ይደርስብኛል ትላንት ያለፍኩት ምንም እንኳን የተደላደለ ህይወትም ባይኖራቸው ካጣዳፊ አደጋ ድኛለሁ ብሎ ተስፋ ያደረጉበት ሁኔታ የበለጠ ስጋት ውስጥ የገባ ሲመስላቸው የሚፈጠረው የአእምሮ ጤና ሁከት ምን አይነት ገጽታ ይኖረው ይሆን? በሳይንሱ ዓለም
ተጽዕኖ አለው። በሰላም ይኖር የነበረ ሰው ተፈናቅሎ ይሄ ሪትሮማታይዝ መሆኑ ተጽዕኖ ማምጣቱ አይቀርም። በእርግጥ ግለሰቡ ላይ ያለውን ተጽዕኖ ጨምረዋል። በሌላ አንጻር ግን በፈረንጅ ኢፌክት ብለው ደግሞ ማርከሻው ደግሞ ህብረተሰቡ የሚተባበር ከሆነ አይዞህ አይዞሽ ሰፖርት ሲስተም እንደው አንዱ አንዱን የሚተባበር ከሆነ ይሄ ሃይማኖት ጋር በተያያዘ ያለው ተስፋ የማድረግ እና ያልፋል ብሩህ ቀን ይመጣል ብሎ የማለት ሌላው ደግሞ ኪንሺፕ በሩቁም ያሉ ሰዎች የሚያደርጉት ትብብር አሁን እንደዚህ እንግዲህ ምን ያክል ህዝቡ ለተፈናቀሉ ሰዎች ውጭ ሀገርም በየቦታው ህዝቡ የሚጮኸው ምን የሚለው ይሄ ኪንሺፕ የድጋፍና ትብብሩ በፈረንጅ ኢፌክት አለው። ትንሽ እንደ ማርከሻ ይሆናል ማለት ነው። የተንቀለቀለ የሚመጣውን የትራውማ እሳት ውሃ ሊቸልስበት ይችላል። በአሁኑ ጊዜ ስነ አእምሮ ሐኪሞች ወይም ነርሶች በቂ የሉም ኢትዮጵያ። ስለዚህ ያለን ባህላዊውን ነገር ማጠናከር ነው። የሃይማኖት መሪዎች፣ የህብረተሰቡ መሪዎች አይዞ አይዟችሁ የሚባባሉት ትልቅ ለስነ አእምሮም ጤንነት ጥቅም አለው። አንድ አሁን ሁለት ሰዎች በቲቪ ሲናገሩ አይቻለሁ። አንደኛው ስራውን ትቶ ከአዲስ አበባ የገጠር ከተማ ውስጥ ወደ ደሴ አካባቢ ሄዶ ከህዝቡ ጋር ነበር። እንዲህ አይነት ነገር ትልቅ ባፈሪንግ ኢፌክት ማለትም ሰፖርት ሲስተም ይሰጠዋል ማለት ነው። ይህ እንግዲህ በሁለቱም በትግራይም ውስጥ የሚደርሰው ፈተናና ሰቆቃ እንደዚሁ ተመሳሳይ ተጽዕኖ ነው የሚኖረው ህዝቡ ላይ እና ከባድ ፈተና ውስጥ ነው ያለ ነው። ግን በመጠኑም ቢሆን የእኛ ህዝብ እንደ ፈረንጁ ሀገር ግለሰባዊ አይደለም።
ማህበራዊ አኗኗር
ዘመድ አዝማዱም ይጠያየቃል። እዚህ እንደምታውቀው አሁን መነሶታ ያለው አንድ ቤት ውስጥ የ75 ዓመት ሰው ሚስቱ ሞታበት ለብቻው የሚኖር በክረምት ውስጥ በረዶ መንገዱ ተዘግቶ ምግቡን ለሁለት ሶስት ወር ሰርቶ ለብቻው ተነጥሎ ሰው ሳይ ሁለት ሶስት ወር ይቆይና ከዛ ከባድ ድብርት በሽታ ይዟቸው ይመጣል። አሁን እንደዚህ አይነት ደግነቱ በእኛ ባህል ያህል ነገር የለም። በተለይ አዛውንቶችን የመጠየቅ መንከባከብ፣ ማክበር ያ ባህል የሰፖርት ሲስተሙ ጠቅመናል። በዚህ ጊዜ ግምቶ እና ምናልባትም የጤና ባለሙያዎች ይሄንን ባህላዊ ትህታችን በሚገባ ማንቀሳቀስ ይገባም ይሆናል ብዬ ገምታለሁ።
መልካም ፕሮፌሰር ዮናስ ጀመር አድርገውታል። ለውጥ ለማምጣት የሚረዱ የሚመከሩ መንገዶችን ከህክምናው ባሻገር በቤተሰብ ውስጥና በማህበረሰቡ ደረጃ የሚደረጉ ሊወሰዱ የሚገቡ እርምጃዎችን ጨምሮ ከሌሎች የሙያ አጋሮቹ ጋር በእንዲህ ያለ መፈናቀል ሁኔታ ውስጥ የሚከሰቱ ሌሎች በሽታዎችን ጨምሮ በምንመለከትበት ይበልጡንም መፍትሄ ላይ ያተኮረ ውይይት ላይ መልሰን እንደምናገኘ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
በየትም ስፍራ ያላችሁ የጦር ተጎጂዎችና ተጋላጮች፣ የመከራ ጊዜ ያልፋል። ብርታት፣ ጽናት፣ መጽናናት ይሁንላችሁ። ዶክተር ዮናስ እንዳለ ገዳንና ባልደረባዬን አሉላን አመሰግናለሁ። የተከታታይ ዝግጅት ክፍል ነው የሰማችሁት። ቀደም ሲል ይቀጥላል ቅንብሩ። ወደ ተከታዩ ዝግጅት እንለፍ። ስፖርት።
በሊዝበን የግማሽ ማራቶን ውድድር ኢትዮጵያዊቷ ጸሐይ ገመቹ ስታሸንፍ፣ በወንዶች ደግሞ ኡጋንዳዊው ኪፕሊሞ ክብረ ወሰን አሻሽሏል። በፖርቹጋል ሊዝበን ትናንት በተካሄደ የዓለም ግማሽ ማራቶን የጎዳና ላይ ውድድር ኡጋንዳዊው ጃኮብ ኪፕሊሞ የዓለም ክብረ ወሰንን በመስበር ጭምር አሸንፏል። ውድድሩን 57 ደቂቃ ከ31 ሰከንድ በሆነ ሰዓት ያጠናቀቀው አትሌቱ ከዚህ ቀደም በኬንያዊው ኪቢዮት ካንዴ ቫሌንሺያ ላይ 57 ደቂቃ ከ32 ሰከንድ የተያዘውን የርቀቱን ክብረ ወሰን በአንድ ሰከንድ ነው ያሻሻለው። አትሌት ኪፕሊሞ ከገባበት ሰዓት ከሁለት ደቂቃ በላይ ዘግይቶ ውድድሩን 59 ደቂቃ ከ39 ሰከንድ ያጠናቀቀው ኢትዮጵያዊው ኢሳ ሁሴዲን ሶስተኛ የወጣውን ሌላኛውን የሀገሩን ልጅ ገርባ በያታን አስከትሎ ሁለተኛ ደረጃን ይዟል። በተቀራራቢ ሰዓት ተከታትለው በገቡበት በሴቶች ምድብ ደግሞ ኢትዮጵያዊቷ ጸሐይ ገመቹ ግማሽ ማራቶኑን 1 ሰዓት ከ06 ደቂቃ ከ06 ሰከንድ በማጠናቀቅ አሸንፋለች። ሁለተኛና ሶስተኛ የወጡት ደግሞ ኬንያውያን አትሌቶች ናቸው። ማንቸስተር ዩናይትድ አሰልጣኙን ኦሌ ጉናር ሶልሻይርን አሰናብቷል። ክለቡ ከትናንት በስቲያ ከዋትፎርድ ጋር ያደረገውን የፕሪምየር ሊግ ጨዋታ 4-1 በሆነ ውጤት መሸነፉን ተከትሎ ነው ሶልሻይር ከኃላፊነቱ የተነሳው። ዩናይትድ በሶልሻይር እየተመራ ካደረጋቸው ያለፉት 7 የሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ሲሆን በ5ቱ ሽንፈትን አስተናግዷል። ክለቡ በፕሪምየር ሊጉ የውድድር ዓመት እስካሁን ካደረጋቸው 12 ጨዋታዎች 17 ነጥብ በመሰብሰብ ከመሪው ቼልሲ በ12 በ2 ነጥብ ርቆ 8ኛ ደረጃ ላይ ይገኛል። የማንቸስተር ዩናይትድ እግር ኳስ ክለብ በይፋዊ ድረገጹ ባወጣው መግለጫ እስከ ውድድር አመቱ መጨረሻ ክለቡን የሚመራ ጊዜያዊ አሰልጣኝ እስኪሾም ድረስ ማይክል ካሪክ ቀጣይ ጨዋታዎችን እንደሚመራ አስታውቋል። ዩናይትድን ለ3 አመታት የመራው ሶልሻየር መሰናበቱን ተከትሎ አሁን ላይ የፈረንሳዩን PSG-ን በማሰልጠን ላይ የሚገኘው የቀድሞው የቶተናም አሰልጣኝ ሞሪሲዮ ፖቼቲኖ ክለቡን በቋሚነት ለመምራት በክለቡ አመራሮች ቁጥር 1 ተፈላጊ ሲሆን፣ የአያክስ አምስተርዳሙ ኤሪክ ቴን ሃግ ደግሞ በሁለተኛ ደረጃ ተመራጭ እንደሆነ የስፖርት መገናኛ ብዙሃን በመዘገብ ላይ ናቸው። ዚነዲን ዚዳንም በሶልሻየር ምትክ ከሚፈለጉት አሰልጣኞች አንዱ ቢሆንም ፈረንሳዊው አሰልጣኝ ግን አሁን ላይ ወደ ኦልትራ ፎርድ የማቅናት ፍላጎት እንደሌለው እየተነገረ ነው። የፊፋው ፕሬዝዳንት ጂያን ኢንፋንቲኖ ለ2022 የዓለም ዋንጫ የኳታርን ዝግጅት አደነቁ። ከአንድ ዓመት በኋላ የሚካሄደውን የዓለም ዋንጫ የምታስተናግደው ኳታር ለውድድሩ ከመታዘጋጃቸው 8 ስታዲየሞች 6ቱን ሙሉ በሙሉ ማጠናቀቋን አስታውቃለች። የፊፋ ፕሬዝዳንት ጂያን ኢንፋንቲኖ ከብራዚሉ ፕሬዝዳንት ጃየር ቦልሶናሮ ጋር በተገናኙበት የዶሃ ሎዛይል ስታዲየም ጉብኝት ወቅት ለ2022 የዓለም ዋንጫ ሀገሪቱ የምታደርገውን ዝግጅት አወድሰዋል። ስታዲየሙን የጎበኙት የፊፋው ፕሬዝዳንት ይህ የዓለም ዋንጫ ስለ አረቡ ዓለም ማንነት ለማወቅ የዓለምን አይን እንደሚከፍት እርግጠኛ ነኝ ብለዋል። ስለ ኳታር ብቻ ሳይሆን ስለ አጠቃላይ የአረቡ ዓለም፣ ስለ መላው መካከለኛው ምስራቅ ለማወቅ እንዲሁም ዓለም በሙሉ እርስ በርስ በደንብ እንዲተዋወቅ ልዩ እድል የሚፈጥር ነው ሲሉ ለዝግጅቱ ያላቸውን አድናቆት ገልጸዋል። ይሁን እንጂ ኳታር ውድድሩን ለማሰናዳት የስታዲየም ግንባታ ከጀመረችበት ጊዜ አንስቶ በሰራተኞች ላይ ከፍተኛ የሰብአዊ መብት ጥሰቶችን እየፈጸመች ስለመሆኗ በተደጋጋሚ ተዘግቧል። በስታዲየም ግንባታዎች ላይ የሚሰሩ በርካታ ሰዎች ለሞት እንደተዳረጉም መረጃዎች ይጠቁማሉ። ይህን በመቃወም ሀገራት ራሳቸውን ከቀጣዩ ዓለም ዋንጫ እንዲያገሉ የተለያዩ ዘመቻዎች ሲደረጉ መቆየታቸውም ይታወሳል። ይህን ጉዳይ በማስመልከት አስተያየት የሰጡት የፊፋው ፕሬዝዳንት ከሰብአዊ መብት ጋር በተያያዘ መሻሻሎች መኖራቸውን ተናግረዋል። እዚህ የማየው ዓለምንና እያንዳንዱን ደጋፊ ለመቀበል በዝግጅት ላይ ያለች ሀገር መሆኗን ነው ያሉት ኢንፋንቲኖ፣ ነገር ግን ማሻሻያ የሚፈልጉ ጉዳዮችን በመመልከት በተለያዩ መስኮች በተለይም ከሰብአዊ መብቶችና ከሰራተኞች ደህንነት ጋር በተያያዘ በአዘጋጇ ሀገር ተጨባጭ እርምጃዎች እየተወሰዱ ነው ብለዋል። በመጨረሻም ቻይና ከሊቱዌኒያ ጋር ያላትን ዲፕሎማሲያዊ ግንኙነት ማሳነሷን ተከትሎ ሀገራቸው በቤጂንግ 2022 እንዳትሳተፍ የሊቱዌኒያ ፖለቲከኞች ጥያቄ አቀረቡ። የሊቱዌኒያ ጥምር መንግስት አካል የሆኑ ፖለቲከኞች ቻይና ከሀገሪቱ ጋር ያላትን ዲፕሎማሲያዊ ግንኙነት ማሳነሷን በመቃወም በሚቀጥለው ዓመት በቤጂንግ በሚካሄደው የክረምት ኦሎምፒክ ጨዋታዎች ላይ ሀገራቸው እንዳትሳተፍ ለመንግስት፣ ለብሔራዊ ኦሎምፒክ ኮሚቴና ለአትሌቶች ጥሪ አቅርበዋል። ታይዋን በባልቲክ ቀጣና በምትገኘው አውሮፓዊት ሀገር ሊቱዌኒያ ዋና ከተማ ቪልኒየስ ኤምባሲ በመክፈቷ የቻይና መንግስት በሀገሪቱ ላይ ከፍተኛ ቅሬታ አሳይቷል። ባለፈው ሳምንት የተከፈተው ኤምባሲው ህጋዊ ሽፋን ባያገኝም ወደ ስራ ግን ገብቷል። በዚህም የግዛቴ አካል ነች ለምትላት ታይዋን ሊቱዌኒያ የነጻ ሀገርነት እውቅና እንደሰጠቻት በመቁጠር ቻይና ቁጣዋን ገልጻለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣኦ ሊጂያን ትናንት በሰጡት መግለጫ ሊቱዌኒያ የዘራችውን ታጭዳለች ያሉ ሲሆን ሀገሪቱ የተሳሳተ ውሳኔዋን በአስቸኳይ እንድታስተካክል ሲሉም ጠይቀዋል። በቻይና እርምጃ ማዘኗን የገለጸችው ሊቱዌኒያ በበኩሏ ከታይዋን ጋር ያላትን ትብብር የማስፋት መብት እንዳላት ገልጻለች። ሁለቱ ሀገራት ቅራኔ ውስጥ በሚገኙበት በዚህ ወቅት ታዲያ 17 የሊቱዌኒያ ፓርላማ አባላት ናቸው ሀገሪቱ በቤጂንጉ የ2022 የክረምት ኦሎምፒክ እንዳትሳተፍ በግልጽ በጻፉት ደብዳቤ ጥያቄ ያቀረቡት። ጥያቄያቸው ተቀባይነት የሚያገኝ ከሆነ ሊቱዌኒያ በክረምት የኦሎምፒክ ጨዋታዎች መሳተፍ ከጀመረችበት እንደ አውሮፓውያኑ ከ1992 ወዲህ ለመጀመሪያ ጊዜ በውድድሩ አትሳተፍም። ከሳምንቱ ስፖርታዊ መረጃዎች ለዛሬ መረጥንላችሁ እነዚሁ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለስፖርት ዘገባው። ዘይነብ አብዱራህማን በድምጽና በምስል ቅንብር አብራን ቆይታለች። አጠራጠር ያሉ አንዳንድ መረጃዎችን ላካፍላችሁ። 35ኛው የዩናይትድ ስቴትስ ፕሬዚደንት ጆን ኤፍ ኬኔዲ የተገደሉት ልክ የዛሬ 58 ዓመት በዛሬዋ ዕለት ነበረ ቴክሳስ ውስጥ ነው በነፍሰ ገዳይ ጥይት በግልጽ መኪና እየተጓዙ እያሉ የተገደሉት። የዛሬ 16 ዓመት በጀርመን የመጀመሪያዋ ሴት ቻንስለር አንጌላ መርከል ስልጣን ያዙ። ቻርልስ ደ ጎል በሕይወት ቢኖሩ ኖሮ ዛሬ 131 ዓመታቸውን ይደፍኑ ነበረ። የፈረንሳይ ፕሬዚደንት ነበሩ። የኢትዮጵያ ብሔራዊ ባንክ የአንድ ዶላር ምንዛሬ 47 ብር ከ67 ሳንቲም መሆኑን አሳውቋል። ይሄ የመግዣ ዋጋ ነው። የመሸጫ ዋጋው 48 ዶላር ከ62 ሳንቲም ነው። ሌሎችን በርከት ያሉ መረጃዎች ነበሩን፣ ነገር ግን ሰዓታችን ወደ መጠናቀቁ እየተቃረበ ነው። የተከበራችሁ አድማጮች ዝግጅቶቻችን ተጠናቀዋል። ፕሮዲውሰሯ ብርሃን ኃይሉ፣ በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም በዚሁ እሰናበታችኋለሁኝ። ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። ሰላም ጤና ይስጥልኝ።